የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 28 2016 ዓ ም ዝግጅታችን ጀመረ።
የተኮሰውን ሳይሆን የሚያስፈራው ትንሽ ሰርጎ ገብ የሚባሉ ሰዎች ሰርጎ የገቡ ሰዎች አሉና ትንሽ ሱሱ ነው ነገሩን ያከበደውና እውነት ለመናገር ሰው በጣም ተረብሿል።
ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ ያነጋገርናቸውን በእስራኤል ቴል አቪቭ ከተማ ነዋሪ የሆነውን ሀብቱም መስፍንንና በኢየሩሳሌም ከተማ የሚኖሩትን አቶ አማከለ ገበያውን ነው የሰማችሁት። በተጨማሪም በኢትዮጵያ የእስራኤል አምባሳደር እንዲሁም በእስራኤል የኢትዮጵያ አምባሳደርንም አነጋግረናል። ሌሎች ትንታኔዎችም ይኖሩናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ እጋብዛለሁ። አሁን በቅድሚያ ለሰዓቱ ዋና ዋና የዓለም ዜና ወደ እንግዱ ላሳልፋችሁ።
በድጋሚ እንደምናመሻችው የእስራኤልን ተከታታይ የአየር ድብደባ ተከትሎ ጋዛ ዛሬ ሰኞ በጢስ ታፍና መዋሏ፣ የሐማስ በእስራኤል ላይ በሰነዘረችው ድንገተኛ ጥቃት ቢያንስ 9 አሜሪካውያን መገደላቸው መታወቁ፣ እንዲሁም ባለፈው ሰኔ በኢትዮጵያ የሚያደርገውን የምግብ ስርጭት አቋርጦ የነበረው የዓለም ምግብ ፕሮግራም 900 ሺህ ለሚሆኑ ፍልሰተኞች ምግብ በማደል ፕሮግራሙን መልሶ ጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የእስራኤልን ተከታታይ የአየር ድብደባ ተከትሎ ጋዛ ዛሬ ሰኞ በጢስ ታፍና ውላለች። የሐማስን የቅዳሜ ድንገተኛ ጥቃት ተከትሎ የእስራኤል መንግሥት ትናንት እሁድ በሐማስ ላይ ጦርነት እንዳወጀ አስታውቋል። ከበድ ያለ ወታደራዊ እርምጃ ይወሰዳል ብሏል የእስራኤል መንግሥት። የሐማስ ሚሊሻዎች ቅዳሜ ዕለት ወረውት የነበረን የጋዛ አቅራቢያ አካባቢን እስራኤል መልሳ እንደ ተቆጣጠረችው የአገሪቱ ወታደራዊ ዋና ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ ዛሬ ለሪፖርተሮች ተናግረዋል። ሌላው የእስራኤል ወታደራዊ ቃል አቀባይ የሆኑት ሌተና ኮሎኔል ጆናታን ኮርኒከስ በበኩላቸው እንዳሉት 1000 የሚሆኑ የሐማስ ሚሊሻዎች በጥቃቱ ወቅት ወደ እስራኤል ዘልቀው ገብተው የነበረ ሲሆን ቢያንስ 700 የሚሆኑ ሲቪሎችና የእስራኤል ወታደሮችን ሲገድሉ ከ2100 በላይ የሚሆኑ ሰዎችን ደግሞ አቁስለዋል። ከሟቾቹ መካከል 250 የሚሆኑት በአንድ የሙዚቃ ድግስ ላይ የነበሩ አብዛኞቹ ወጣቶች ሲሆኑ ከታገቱት ከ100 በላይ የሚሆኑትም ከዚሁ የሙዚቃ ዝግጅት ላይ የተወሰዱ ናቸው ተብሏል። ኮርኒከስ አክለውም እስራኤል 100,000 የሚሆን ተጠባባቂ ጦሯን ለግዳጅ መጥራቷን አስታውቀዋል። በዚህ ጦርነት መጨረሻ ሐማስ የእስራኤልን የሚያጠቃበት ወታደራዊ አቅም እንዳይኖረው ማድረግና ጋዛን መልሶ እንዳያስተዳድር ማድረግ ነው ብለዋል ኮርኒከስ። በጋዛ እስካሁን ከ400 በላይ ነዋሪዎች ሕይወታቸውን አጥተዋል። ተመድ በበኩሉ ሁከቱ ከጀመረ ከቅዳሜ ወዲህ በጋዛ ከ123,000 በላይ የሚሆኑ ሰዎች ከቤታቸው እንደተፈናቀሉ አስታውቋል። እስራኤል ለጋዛ የምታቀርበውን ኤሌክትሪክ፣ ነዳጅና ሌሎች አቅርቦቶችን እንደምታቋርጥ ቤንያሚን ናታንያሁ ተናግረዋል። የአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ትናንት እሁድ የእስራኤል አቻቸውን ዮአቭ ጋላንት በስልክ አግኝተው ድጋፋቸውን ገልጸውላቸዋል። ፔንታጎን ለእስራኤል የመሳሪያ እርዳታ እንደሚልክ አስታውቆ አንድ የባህር ኃይሉ አውሮፕላን ተሸካሚ መርከብ ወደ ምስራቅ ሜዲትሬኒያን ባህር እንዲንቀሳቀስ ማዘዙን ይፋ አድርጓል። ይህ በእንዲህ እንዳለ በሳምንቱ መጨረሻ ሐማስ በእስራኤል ላይ በሰነዘረችው ድንገተኛ ጥቃት ቢያንስ 9 አሜሪካውያን መገደላቸውን የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ቁጥራቸው በውል ያልታወቁ አሜሪካውያንም ያሉበት እንደማይታወቅ የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለርን ጠቅሶ የአሶሴትድ ፕሬስ ዘገባ አመልክቷል። ያሉበት አይታወቅም የተባሉት አሜሪካውያን ተጠልፈው ይወሰዱ፣ ይሙቱ ወይም ተደብቀው እንደው ማወቅ አልተቻለም ተብሏል። መስሪያ ቤቱ ከቤተሰቦቻቸው ጋር በቅርብ እየተገናኘ እንደሆነ ቃል አቀባዩ አክለው ገልጸዋል። ከዛው ከመካከለኛው ምስራቅ ግጭት ሳንወጣ ታጣቂዎች በድንበር በኩል ሰርገው ገብተዋል በሚል እስራኤል ዛሬ ሰኞ የደቡብ ሊባኖስ ድንበር አካባቢን በከባድ መሳሪያ ደብድባለች። በሊባኖስ የሚገኘውና በኢራን የሚደገፈው ሄዝቦላ በበኩሉ ድንበር ተጥሶ ተገብቷል የሚለውን ክስ አስተባብሏል። ከእስራኤል ጋር ግጭት አለ የሚለውንም እንዲሁ አስተባብሏል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የእስራኤል አምባሳደር የጸጥታው ምክር ቤት ሐማስን እንዲያወግዝ ጠይቀዋል። የሐማስ የጦር ወንጀል በማያሻማ መንገድ ሊወገዝ ይገባል ሲሉ ተደምጠዋል አምባሳደሩ ጊላድ ሄርዳን። ትናንት ምሽት የጸጥታው ምክር ቤት በዝግ ስብሰባውን ከማድረጉ በፊት ለጋዜጠኞች መግለጫ የሰጡት አምባሳደሩ እስራኤል አፋጣኝ ድጋፍ ሊሰጣት ይገባል ሲሉም አክለዋል። አምባሳደሩ የሐማስን የቅዳሜ ድንገተኛ ጥቃት በእንደ አውሮፓውያን አቆጣጠር 2001 አልቃይዳ በአሜሪካ ምድር ላይ ከፈጸመውና 3000 የሚጠጋ ሕይወትን ከቀጠፈው ጥቃት ጋር አመሳስለውታል። የእስራኤል የጸጥታ ኃይሎችና የፍልስጤም ታጣቂ ቡድኖች የሲቪሎችን ሕይወት ለመጠበቅ የሚችሉትን ሁሉ እንዲያደርጉ የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ጠይቋል። በእስራኤል በጋዛና በእስራኤል በተያዘው ዌስት ባንክ እየጨመረ ያለው የሟቾች ቁጥር አሳስቦናል ያለው የሰብአዊ መብት ድርጅቱ ሁሉም ወገኖች ለዓለም አቀፍ ሕግ ተገዢ እንዲሆኑና የሲቪል ሰዎች ደም እንዳይፈስ የሚችሉትን ሁሉ እንዲያደርጉ ጠይቋል። ሲቪሎችን ሆን ብሎ ኢላማ ማድረግ፣ ተመጣጣኝ ያልሆነ ጥቃት መፈጸም፣ ሲቪሎችን የሚጎዳ ወይም ሕይወት የሚቀጥፍ ጥቃት ማድረስ የጦር ወንጀል ነው ያሉት የአምነስቲ ኢንተርናሽናል ዋና ጸሐፊ አንገስ ካላማር እስራኤል ከዚህ በፊት በጋዛ በተደረጉ ጦርነቶች የጦር ወንጀል የመፈጸም ታሪክ አላት፣ የፍልስጤም ታጣቂ ቡድኖችም ሲቪሎችን ኢላማ ከማድረግ እንዲቆጠቡ ከዚህ በፊትም ሆነ አሁን እንደሚያደርጉት በጅምላ የሚገድሉ መሳሪያዎችን ከመጠቀም እንዲቆጠቡ፣ ይህም እንደ ጦር ወንጀል እንደሚቆጠር አሳስበዋል። የሁከቱ መነሻ ምንጭ መፍትሄ እንዲሰጠውም አምነስቲ በሳምንቱ መጨረሻ ባወጣው መግለጫ አስታውቋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእርዳታ ምግብ ላልታሰበለት ዓላማ እየዋለና ተሰርቆ ለገበያ እየቀረበ ነው በሚል ባለፈው ሰኔ በኢትዮጵያ የሚያደርገውን የምግብ ስርጭት አቋርጦ የነበረው የዓለም ምግብ ፕሮግራም 900 ሺህ ለሚሆኑ ፍልሰተኞች ምግብ በማደል ፕሮግራሙን መልሶ ጀምሯል። እደላውን መልሶ የጀመረው የቁጥጥር ስርዓቱን በማሻሻል እንደሆነም ታውቋል። በፍልሰተኞች መጠለያ የሚገኙት 24 ማከማቻዎች አሁን ድርጅቱ እንደሚቆጣጠራቸውና የተረጂዎች ምዝገባም በዘመናዊ መንገድ እንደሚደረግ ድርጅቱ ገልጿል። በአምስት ክልሎች ባሉ የስደተኞች መጠለያ የሚገኙ ሰዎች እንዲሁም አዲስ ከሱዳን የገቡ ፍልሰተኞች የምግብ እደላ እየተደረገላቸው እንደሆነ ድርጅቱ ሮም ከሚገኙ ጽህፈት ቤቱ ዛሬ አስታውቋል። ባለፉት 6 ወራቶች ውስጥ ከሱዳን ወደ ኢትዮጵያ የገቡ 35,000 የሚሆኑ ፍልሰተኞች በአስቸኳይ ምግብ እንደሚያስፈልጋቸው እንዲሁም ከሶማሊያ፣ ደቡብ ሱዳንና ኤርትራ የመጡ 850,000 የሚሆኑ ፍልሰተኞች ኢትዮጵያ በማስተናገድ ላይ መሆኗን ድርጅቱ ገልጿል። በኢትዮጵያ የምግብ እርዳታ ለሚያሻቸው እደላው እንዲቀጥልም የቁጥጥር ስርዓቱን ለማሻሻል እያደረገ ያለውን ሙከራ መልካም ውጤት እያሳየ እንደሆነ የምግብ ድርጅቱ ጨምሮ ገልጿል። በምዕራብ አፍጋኒስታን ቅዳሜ ዕለት በደረሰ የመሬት መንቀጥቀጥ ከ2,000 በላይ ሰዎች እንደሞቱ የታሊባን ቃል አቀባይ አስታውቀዋል። መንቀጥቀጡ በሬክተር መለኪያ 6.3 መጠን እንዳለው ተገልጿል። ዋናውን መንቀጥቀጥ ተከትሎ በመጣው መራድም በርካታ ሰዎች እንደሞቱ ታውቋል። የሟቾች ቁጥር ከተጠቀሰውም ሊበልጥ እንደሚችል የታሊባን ባለሥልጣናት በመናገር ላይ ናቸው። የተመድ የሰብአዊ መብቶች ማስተባበሪያ ቢሮ እንዳስታወቀው መንቀጥቀጡ 8 መንደሮችን ሲያዳርስ 1300 ቤቶችን አውድመዋል። ሰዎች ከሕንፃዎች ርቀው መንገድ ላይ መተኛት መጀመራቸውና በቂ እርዳታም እያገኙ እንዳልሆነም ታውቋል። በመጨረሻም በአሜሪካ የሃርቫርድ ዩኒቨርሲቲ ፕሮፌሰር የሆኑት ክላውዲያ ጎልዲን የዘንድሮ የኖቤል የኢኮኖሚ ዘርፍ ሽልማት አሸናፊ ሆነዋል። ፕሮፌሰሯ በዓለም ዙሪያ ሴቶች ከወንዶች ይልቅ ሥራ የማግኘት እድላቸው ያነሰ እንደሆነ ቢያገኙም በአንጻራዊ ዝቅተኛ ክፍያ እንደሚያገኙ በሚያሳየው ጥናታቸው አማካኝነት ሽልማቱን ሊያገኙ እንደቻሉ ታውቋል። ጥናታቸውን ለማድረግ የ200 ዓመታት የሥራ ገበያ መረጃዎችን የተጠቀሙት ክላውዲያ በዓለም ከሚገኙ ሴቶች ግማሽ ያህሉ ብቻ ሥራ እንዳላቸው፣ በአንጻሩ ወንዶች ግን 80% ያህሉ ሥራ እንዳላቸው ጠቁመዋል። ክፍት የሥራ ቦታዎች ለተገቢው ብቁ አመልካች ብዙ ጊዜ እንደማይሰጡ፣ ሴቶች አንድም እንደማይወዳደሩ፣ ቢወዳደሩም ተቀባይነት እንደማያገኙ ጥናታቸው አመልክቷል። እስካሁን በኢኮኖሚ መስክ የኖቤል ተሸላሚዎች 93 ሲሆኑ ከዚህ ውስጥ ክላውዲያ ጎሊንን ጨምሮ ሴቶቹ 3 ብቻ መሆናቸው ታውቋል። ከሴት አሸናፊዎች ውስጥም ሽልማቱን ለብቻ የወሰዱ የመጀመሪያው ሴት ሆነዋል። ለዜና የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መልሳቸዋሉ።
እንግዱን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 28 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ አብይ ርዕስ ዘገባው እንለፍ። የእስራኤል ወታደሮች በደቡብ እስራኤል አሁንም እየተዋጉ የሚገኙትን የሐማስ ታጣቂዎች ለማስወጣት ጥረት እያደረጉ ባሉበት ቀን እስራኤል በመቶዎች የሚቆጠሩ የአየር ድብደባዎችን በጋዛ ሰርጥ ውስጥ መፈጸሟን አስታውቃለች። ሐማስ ለድብደባው ምላሽ ሚሳይሎችን ወደ እስራኤል መተኮሱን የቀጠለ ሲሆን ኢየሩሳሌም ከተማ ከፍተኛ ፍንዳታዎች መሰማታቸውን በስፍራው የሚኖሩ ትውልደ ኢትዮጵያውያን ገልጸዋል። በዚህ ዙሪያ በኢየሩሳሌምና በቴላቪቭ የሚኖሩ ኢትዮጵያውያንንና ኤርትራውያንን አነጋግረናል። ቀጥሎ ይቀርባል። በእስራኤልና በጋዛ መካከል የሚካሄደው ጦርነት ሶስተኛ ቀኑን ባስቆጠረበት ዕለት ከቴላቪቭ በአንድ ሰዓት ርቀት ላይ በምትገኘው ኢየሩሳሌምም ከፍተኛ ፍንዳታዎች መሰማታቸውንና የአየር መቃወሚያዎች ጥቅም ላይ መዋላቸውን በአካባቢው የሚኖሩ ትውልደ ኢትዮጵያውያን ለአሜሪካ ድምፅ ተናግረዋል። ከኢየሩሳሌም ከተማ ወጣ ብሎ በሚገኝ ጡራዳሳ የሚባል ሰፈር እንደሚኖሩ የገለጹልን አቶ ሄኖክ መኩሪያም መስፍን ሚሳይሎች ወደሚኖሩበት አካባቢ እየተወረወረ መሆኑንና የከተማው ማስጠንቀቂያ ደወል ሲደወል ከመሬት በታች ወደ ተዘጋጁ መጠለያዎች ውስጥ እንደሚገቡ ነግረውናል።
አሁን ለምሳሌ ከ15-20 ደቂቃ በፊት ወደዚህ ቤተር የሚባል አካባቢ ወርዷል። ግን ያው በአየር ላይ ከሽፏል። ማክሸፊያ ስላለ በሚወረወርበት ሰዓት እኛም ለ10 ደቂቃ መጠለያ ውስጥ እንገባለን። ሚክላት ይሉታል። እዛ ገብተን እናሳልፋለን። አሁን ለጊዜው ግን
የሐማስ ታጣቂዎች የተለያዩ ጥቃቶችን በእስራኤል ላይ ቢሰነዝሩም የአሁኑ ግን በመጠኑና ባደረሰው ጉዳት ሰፊ በመሆኑ እንደ አውሮፓውያን አቆጣጠር ከ50 ዓመት በፊት በጥቅምት 1973 በአይሁድ ሃይማኖት እጅግ በተቀደሰው ያም ከፑር ዕለት ከደረሰው መጠነ ሰፊ ጥቃት በኋላ ለመጀመሪያ ጊዜ በእስራኤል ምድር ላይ የተፈጸመ ከባድ ጥቃት መሆኑም ተገልጿል። ላለፉት 33 ዓመታት በእስራኤል የኖሩት አቶ ሄኖክም ተደጋጋሚ የሚሳይል ጥቃቶች ቢከሰቱም በዚህ መጠን ግን ስጋት የፈጠሩ አልነበሩም ይላሉ።
እኛ በብዛት ነው ለምደነዋል። ግን በእርግጥ ከሌላ ጊዜ ለየት ያለ ነው። ትልቁ በእኔ እድሜ ያየሁት ሶኪስታን ይባላል። በዚህ በሊባኖን በኩል 150 ሰው ከዛ ድረስ አይቻለሁ። እና ይሄ የመጀመሪያ ጊዜ ከተማው ጭር ብሏል። ውጭ ምንም ነገር የለም የሚንቀሳቀስ ወታደሮች በስተቀር። ያው ልጆቻችንን ልከናል። እንግዲህ
ሌላው ያነጋገርናቸው ላለፉት 49 ዓመታት በኢየሩሳሌም የኖሩት አቶ አማከለ ገበየሁም እንዲሁ በእስራኤል ላይ የደረሰው ጥቃት አይተውት የማያውቁት መሆኑን ገልጸው ማምሻውን ከጋዛ የተተኮሰ ሚሳይል ኢየሩሳሌም ላይ መውረዱንና በሊባኖስም በኩል ሽፍቶች ወደ እስራኤል ለመግባት እየሞከሩ መሆኑን በቴሌቪዥን ዜና መመልከታቸውን ይገልጻሉ።
ያው ከቴሌቪዥን በምናየው ከጦሩም ክፍል ለሕዝቡ ማስጠንቀቂያ ከሚሰጠው ሁኔታ ስናይ በጣም በጣም ያስደነግጣል። በዚህ በየከተማው ጩኸቱ ሲሰማ፣ አላርሙ ሲሰማ ያው በየህንፃው ስር መቀመጫ አለ፣ ማለትም መደበቂያ መሸሸጊያ አለ። ምንም ፍርሃትም የለንም። ትምህርት ቤት ቢዘጋም ስራ ሁኔታዎች ይሰራሉ፣ ልጆቻችንም ይሰራሉ። ይሄው አላርሙ ሲጮህ ግን በያለበት አካባቢ ወደ ውስጥ መጠለያ ገብቶ መጠበቅ እንዳለባቸውና መመሪያው መስማት እንዳለባቸው ነው የሚነገረው።
በእስራኤል በሚገኙ 7 ወይም 8 የሚሆኑ አካባቢዎች አሁንም ውጊያው እንደቀጠለ መሆኑን የእስራኤል ጦር ቃል አቀባይ ለጋዜጠኞች ተናግረዋል። ቅዳሜ ዕለት የተጀመረውን ወረራ ለመመከትም ከተጠበቀው ጊዜ በላይ እየወሰደ መሆኑን አስረድተዋል። እነዚህ ውጊያዎች ከሚካሄድባቸው ከተሞች በቅርብ ርቀት ላይ በመትገኘው ቴል አቪቭ ከተማ እንደሚኖር የገለጸልን ኤርትራዊው ሀብቶም መስፍን ጉርሻ የተሰኘ ምግብ ቤት ባለቤት ሲሆን ጥቃቱ ቅዳሜ ዕለት ሲደርስ በዚህ መጠን ይሆናል ብሎ እንዳልገመተ ነግሮናል። ሀብቶም ከተለመደው የሮኬት ጥቃት ይሄኛውን ከባድና አስፈሪ ያደረገው የሐማስ ተዋጊዎች እስራኤልን ከጋዛ የሚለየውንና ከፍተኛ ጥበቃ የሚደረግለትን አጥር ጥሰው መግባት መቻላቸው መሆኑንም ያስረዳል።
የሚተኮሰው ነገር ሳይሆን የሚያስፈራው ትንሽ ሰርጎ ገብ የሚባሉ ሰዎች ሰርጎ የገቡ ሰዎች አሉና ትንሽ ሱሱ ነው ነገሩን ያከበደውና በኋላ ግን ነገሩ በጣም ከባድ እና አስፈሪ ሁኔታ ላይ እንደሆነ ሲገባን ደረጉ ገባዎችም እንዳልኩች በብዛት ገብቶ ስለነበረ ስለተባለ ከዛ በኋላ ትንሽ መጨናነቅ ነበር። ብዙ እንቅስቃሴ የለም። አክቹዋሊ ሁሉም ነገር ተዘጋግቷል። ያለው የሚወጣም ሰው የለም። ስራም ዝግ ነው። ከበድ ያለ ነው።
ሐማስ በእስራኤል ላይ ባደረሰው ባለፉት 10 ዓመታት ያልታየ የተባለ ጥቃት ከ700 በላይ ሰዎችን የገደለ ሲሆን በደርዘን የሚቆጠሩትን ደግሞ አግቷል። ይህ ሁኔታ በቴል አቪቭ እና አካባቢው ላይ የፈጠረውን የፍርሃት ስሜት ሀብቶም እንዲህ ይገልጸዋል።
እውነት ለመናገር ሰው በጣም ተረብሸዋል። ብዙ ጊዜ እንደዚህ ያለ ነገር ስለሚያጋጥማቸው ሰው በጣም ተረብሸዋል። ያለው ስራም እንዳልኩት ምንም ስራ የሚባል ነገር የለም። የበዛው ስራ ኦልሞስት ተዘግቷል። ያለው ለደህንነትም ስለምትፈራ የግድ ብዙ እንቅስቃሴ ነገር አታይም። ብዙ ሰዋል ነገደኞች አሉ፣ የተለያዩ ሰዎች አሉና ትንሽ ለእነሱ ሊከብድ ይችላል። እንደዚህ ድርጅት አንዳንድ ነገሮች ላሉ ሰዎች ይከብዳል። የግድ ለዋስና ሲባል ለትንሽ ቀን ብለ እንግዲህ የግድ ወተር ከመክፈል መሰብሰቡ ይቻላል እና ብዙ ነገሩ ያው እንትን ብሏል ያለው።
የሁለት ልጆች አባት የሆነው ሀብቶም የሚሰማውን የፍርሃትና የጭንቀት ስሜት ለማስወገድ ዛሬ ምግብ ቤቱን ቢከፍትም አልፎ አልፎ ያዘዙትን ምግብ ለመውሰድ ብቅ ከሚሉ ሰዎች በስተቀር ተጠቃሚ የለም። የጋዛ ሰርጥን የሚያስተዳድሩት የሐማስ መሪዎች በእስራኤል የተለያዩ አካባቢዎች ከፍተኛ ጥቃት ከከፈቱ በኋላ የመጀመሪያ መልእክታቸውን በቴሌቪዥን ለሕዝብ ያስተላለፉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጠባባቂ ወታደሮች እንዲጠሩ አዘዋል። ጥሪውን ተከትሎ የአራት ልጆች አባት የሆኑት አቶ አማከለ ሁለት ልጆቻቸውን ወደ ውጊያ ልከዋል። የሶስት ልጆች አባት የሆኑት አቶ ሄኖክም የ18 ዓመት የልጅ ልጃቸው መጠራቷን ይገልጻሉ። ልጆቻችሁ ውጊያ መሄዳችሁ ታዲያ አያስፈራችሁም ወይ ስል አቶ ሄኖክን ጠይቄያቸዋለሁ።
ይሄ ያለ ነው። 3 ዓመት 2 ዓመት ከምናምን ተለይተውን የኖሩ ናቸው። ስለዚህ በሀገር ጉዳይ ከመጣ አሁንም እኛም ታጥቀን መሄዳል።
ይህ በእንዲህ እንዳለ ግን ሀብቶም የሐማስ ጥቃት የጋዛን ህዝብ ብዙ ዋጋ ሊያስከፍል ይችላል የሚል ስጋት አለው።
ብዙ ነገር ሰንድ የሚያደርጉት ከዚህ ነው እና ብዙ ኤሌክትሪክ፣ ውሃ፣ አንዳንድ የተለያዩ ነገሮች ከዚህ ሀገር የሚታገዙ አለና መቆም አለበት ምናምን በጣም እንደዚህ ተቃውሞ እያሰማ ነው። አንዳንድ ድረገጾች ላይ እንደዛ እያሉ ያወጡ ነው እና ጉዳይ የማጥቃት ጉዳዮች በሀይል እየጨመረ እንደሚቀጥል ደግሞ የታወቀ ነው።
የእስራኤል መከላከያ ሚኒስትር ዮአቭ ጋላንት በቪዲዮ አማካኝነት ባስተላለፉት መግለጫ እስራኤል በጋዛ ላይ ሙሉ ለሙሉ ከበባ ማድረጓንና የኤሌክትሪክ፣ ምግብ፣ ውሃና ጋዝ አቅርቦት ማቋረጧን ገልጸዋል። የእስራኤል ጦር በጋዛ ዙሪያ በ10 ሺዎች የሚቆጠሩ ወታደሮችን ማሰማራቱን ያስታወቀ ሲሆን 2.3 ሚሊየን ፍልስጤማውያን በሚኖርበት ጠባብ ሰርጥ እስራኤል ከፍተኛ መጠን ያለው ጥቃት ልታደርስ ትችላለች የሚለው ስጋትም እያየለ መጥቷል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁንም በእስራኤል ባለው ሁኔታ ላይ ያተኮረ የትንታኔ መጽሔት ይቀጥላል። የጋዛ ታጣቂ ቡድን ሐማስ ከትላንት በስቲያ ቅዳሜ ማለዳ በእስራኤል ላይ በምድር በአየርና በባህር በሰነዘረው ከፍተኛ ጥቃት ከተገደሉት ከ700 በላይ ሰዎች መካከል የልዩ ልዩ ሀገራት ዜጎች እንደሚገኙባቸው በአዲስ አበባ የሚገኘው የእስራኤል ኤምባሲ አስታወቀ። በኢትዮጵያ የእስራኤል አምባሳደር አቶ አለልኝ አድማሱ ለአሜሪካ ድምጽ በሰጡት ቃለ ምልልስ በጥቃቱ ከተገደሉት መካከል ኢትዮጵያውያን ሊኖሩ እንደሚችሉ ጠቁመው ለማረጋገጥ የማጣራት ስራ እንደሚሰራ አመልክተዋል። በአዲስ አበባ የሚገኙ የአፍሪካ ሀገራት ኤምባሲዎች አቋማቸውን እየገለጹ እንደሆነ የተናገሩት አምባሳደር አለልኝ ከኢትዮጵያ መንግስት በኩል ግን እስካሁን በይፋ የተሰማ ነገር እንደሌለ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
የኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ዛሬ ሰኞ ለአሜሪካ ድምጽ በሰጡት ቃለ ምልልስ የጋዛው ታጣቂ ቡድን ሐማስ በድንገት ፈጽሞታል ባሉት ጥቃት በሺዎች የሚቆጠሩ ሮኬቶችን በመተኮስ በርካቶችን እንደገደለ ተናግረዋል።
ከ6000 በላይ ሮኬቶችን ወደ መሃል ከተማ ወደ መሃል ሀገር ተኩሰዋል። ድንገተኛ የሆነ ጥቃት በማድረግ ያለውን በሁለቱ ሀገር በእነሱና በእኛ ጎረቤቶች ስለሆነ አጥር አለ። ያንን አጥር በቦምብ በማፈንዳት በብዙ መኪናዎች የተጫኑ ደፈጣ ተዋጊዎች በመግባት ሁሉንም ህፃናት የለ፣ ትልቅ የለ፣ አረጋዊ የለ፣ ሴቶች የለ፣ ወጣቶች የለ፣ ከዛው የነበሩትን ጠባቂዎችን፣ ወታደሮችንም እነሱንም በመግደል እስካሁን ገና ተቆጥሮ አላለቀም። ከ700 በላይ ህፃናት፣ ሴቶች፣ እናቶች፣ አዛውንቶች፣ ወጣቶች በግፍ ተገለዋል። ከ1400 በላይ ደግሞ ከሞት አፋፍ የደረሱ የቆሰሉ፣ በብዙ ጥይት የተመቱ ግን ህይወታቸው ያልተረፈ በሆስፒታል ያሉ፣ ቁጥሩ የሚሞተው እንደሚዘልቅ ነው። ከዛ የሚችሉትን ያህል ደግሞ ከ140 በላይ ደግሞ ጠልፈው ወደ እነሱ ከተማ አስገብተዋል።
በሌላ በኩል የሐማስን የቅዳሜ ድንገተኛ ጥቃት ተከትሎ የእስራኤል መንግስት ትላንት እሁድ በሐማስ ላይ ጦርነት እንዳወጀ በይፋ አስታውቋል። ከበድ ያለ ወታደራዊ እርምጃ እንደሚወስድም ገልጿል። በአዲስ አበባ የሚኖሩትና ለአሜሪካ ድምፅ አስተያየት የሰጡት ቤተ እስራኤላዊው አቶ አለሙ ደጉ በበኩላቸው የመጀመሪያው ቀን ጥቃት የተፈጸመው የእስራኤል ህዝብ በዓሉን እያከበረ በነበረበት ጊዜ ነው ብለዋል።
አንደኛ ሰንበት ነው፣ የእስራኤል ሰንበት ማለት ቅዳሜ ነው። ሁለተኛ ደግሞ ባለ መጸለት ወይም ሱኮት የሚባል የዳስ በዓል ዋዜማ መጨረሻ ላይ ነበርንና የበዓሉ መጨረሻ ላይ ወጣቶቻችን ማንኛውም ሰው በጸሎትና በደስታ ነው የሚያነጋው። ሲነጋ ሲምካት ቶራ ወይም የኦሪት ደስታ የሚባል በዓል አለን። ያንን ለማድረግ በሚዘጋጅበት ጊዜ ህዝበ እስራኤል ሐማስ ይህንን በማወቅ ከፍተኛ የሆነ ያልተጠበቀ ሰብአዊ ያልሆነ ወጣቶቻችንን፣ ልጆቻችንን፣ አዛውንቶቻችንን ገለዋል።
በጦርነቱ ምክንያት ከእስራኤል በኩል ከተገደሉት ሰዎች መካከል የልዩ ልዩ ሀገራት ዜጎች እንደሚገኙባቸው አምባሳደሩ ጠቁመዋል። በእስራኤል ላይ በተሰነዘረው ጥቃት ቢያንስ 9 አሜሪካውያን እንደተገደሉ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። አምባሳደር አለልኝ ደግሞ ኢትዮጵያውያንም የጥቃቱ ሰለባ ሊሆኑ እንደሚችሉ አመልክተዋል።
ይኖራሉ፣ አሁን በትክክል አልታወቀም። ቤተሰብ እንኳን በእንትን አይታወቅም። አሁን ይሄ የተደረገበት ያው አስክሬኖቹ በየቦታው እየተለቀሙ ነው። ከዛ በኋላ ነው ደግሞ ማን ነው የጠፋ እንደገናም ደግሞ ቤተሰብ መጥቶ አይቶ ምን ብሎ የሚለየው እና በአሁኑ ወቅት ብዙ የሚታወቅ ነገር የለም። ነገር ግን አሉ የሚባል ሁኔታም አለ።
በእስራኤልና በሐማስ መካከል እየተካሄደ ባለው ውጊያ ምክንያት እስካሁን ድረስ የተገደሉት ሰዎች ብዛት ከእስራኤል በኩል ከ700 በላይ ከፍልስጤም በኩል ደግሞ ከ400 በላይ መድረሳቸው እየተነገረ ይገኛል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል በዚህ ጦርነት ሳቢያ የሟቾች ቁጥር እየጨመረ እንደሆነ አስታውቆ የሁለቱም ወገን ንጹሐን ሰዎች ዋጋ እየከፈሉ ናቸው ብለዋል። የእስራኤል የጸጥታ ኃይሎችና የፍልስጤም ታጣቂዎች በሚያደርጉት ጦርነት ለንጹሐን ደህንነት ጥንቃቄ እንዲያደርጉም ጥሪ አቅርበዋል። አምባሳደር አለልኝ አድማሱ የጦርነቱን መጀመር ተከትሎ የተለያዩ ሀገራት ለእስራኤል ድጋፋቸውን እየገለጹ ናቸው ሲሉ የመንግስታቸውን አቋም ገልጸዋል። በአዲስ አበባ የሚገኙ የአፍሪካ ሀገራት ኤምባሲዎችም እንደዚሁ በተለያየ መልኩ አቋማቸውን እየገለጹላቸው እንዳለ የጠቀሱት አምባሳደሩ የኢትዮጵያ መንግስትን አስመልክተው ግን እንዲህ ብለዋል።
በተለያየ መልኩ የተለያዩ ዲፕሎማሲዎች በግል እየጻፉ እያነጋገሩ ያላቸውን የሀዘን መግለጫ እየገለጡልን ያሉን ነው። ግን በመንግስት ደረጃ ፎርማሊ በሆነ እስካሁን ድረስ የተቀበልነው የለም። ነገር ግን በተለያዩ የሃይማኖት አባላት ትልቅ የሃይማኖት መሪዎች ያው ከእስራኤል ጋር ይህንን በመስማት በጣም ሀዘናቸውን እየገለጹ ነው።
ድንገተኛ ነው በተባለው ጥቃት በተፋፋመው ጦርነት ምክንያት ሀገራት ዜጎቻቸውን ከእስራኤል ለማስወጣት ጠይቀው እንደሆነ ያነሳንላቸው አምባሳደር አለልኝ በዚህ ዙሪያ እስካሁን የደረሰን ነገር የለም፣ ጥያቄም አልቀረበልንም የሚል ምላሽ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ የሚተላለፈውን በእስራኤልና ጋዛ ጦርነት ዙሪያ የተጠናቀሩትን ትንታኔዎች ነው እየሰማችሁት ያላችሁት። ተከታዩ ዘገባም እዚሁ ያቆየናል። የሐማስ ታጣቂዎች በእስራኤል ላይ በሰነዘሩት ድንገተኛ ጥቃት በኢትዮጵያውያንና ቤተ እስራኤላውያን ላይ ስለደረሰው ጉዳት እስካሁን ምንም የታወቀ ነገር እንደሌለ በእስራኤል የኢትዮጵያ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር አቶ ተስፋዬ ይታይህ ለአሜሪካ ድምጽ ተናግረዋል። የሮኬቱ ጥቃት ዛሬም ቀጥሏል ያሉት አምባሳደሩ ትውልደ ኢትዮጵያውያን ቤተ እስራኤላውያን ጥቃቱ በደረሰበት አካባቢ በብዛት እንደሚኖሩ ገልጸዋል። ኢትዮጵያ ከእስራኤል ጋር ረጅም ዓመታትን ያስቆጠረ ታሪካዊ ግንኙነት እንዳላት የጠቀሱት አምባሳደሩ ለየትኛውም አካል ሳትወግን ግጭቱ በሰላማዊ መንገድ እንዲፈታ ፍላጎቷ እንደሆነ አመልክተዋል። አስማማዋየ ነው አምባሳደሩን አነጋግሮ ተከታዩን አዘጋጅቷል።
በእስራኤል የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ተስፋዬ ይታይህ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ከትላንት በስቲያ ቅዳሜ ማለዳ ጀምሮ በደቡባዊ እስራኤል በኩል በሐማስ ታጣቂዎች ድንገተኛ ጥቃት ስለመከፈቱ ተናግረዋል። ባለፈው ሳምንት ለተከበረው የአይሁዳውያን በዓል እስራኤላውያን በዝግጅት ላይ እንደነበሩ ያወሱት አምባሳደሩ የሮኬት ጥቃቱ ያልተጠበቀ እንደነበረም ገልጸዋል። ጥቃቱ ዛሬም እንደቀጠለ ስለመሆኑም ተናግረዋል።
ቅዳሜ ለታ ያው የነበረ ሁኔታ አስደንጋጭ ሾኪንግ የነበረ ነው። ሮኬት ጥቃቱ ነበር። ያው እዚህ ሀገር ሮኬት ሊተኮስ ሲል የሚሰማ የሳይረን ድምፅ አለ በየህንፃው ከቦምብ ከጥቃት የሚከላከሉ እንሉ ይሄ እንደ ባንከር አይነት። ስለዚህ ያ ሲሰማ ወደዛ መግባት ነው። እንደዛ ነገር ነው የነበረው ቅዳሜ ለት ማለቴ ነው። እሁድ ለት ደግሞ የሮኬት ተኩስ ያልነበረበት ነበር። ዛሬ ደግሞ እንደገና በከፍተኛ ደረጃ አሁንም ቢሮ ነው ያለሁት። በእርግጥ ሰራተኛ የኛ ዲፕሎማትም ሰራተኞችም ቢሮ ነው ያለ ነው። ነገር ግን ከፍተኛ የሆነ የሮኬት ተኩስ ነው የነበረ። የቴላቪቭ አቅራቢያ የሚገኙ ከተሞች አካባቢ የሮኬት ጥቃቶች ደርሰዋል። ህንፃዎች ምናምን የተመቱበት አንዳንድ ሰዎችም እንደዚህ መቁሰል አደጋ የደረሰ መሆኑን የሚላኩልን መረጃዎች ያሳያሉ ማለት ነው። ቴላቪቭ አካባቢ አልደረሰም፣ ግን ከቴላቪቭ ጥግ ያሉ አሽዶድ፣ ይሄ ሪሾን ለጽዮን ምናምን የሚባሉ ከተሞች አሉ። እዛው ቅርብ ቅርብ ያሉ ከተሞች እነዛ አካባቢ እንደዛ ደርሷል። እና ዛሬ የሮኬት ጥቃቱ ልክ እንደ ቅዳሜ ሁለት ትንሽ እንትን ብሎ ነው የዋለው።
በእስራኤል በርካታ ኢትዮጵያውያንና ቤተ እስራኤላውያን እንደሚኖሩ የጠቀሱት አምባሳደሩ በቁጥርም 175,000 እንደሚገመቱ ገልጸዋል። ከዚህም ውስጥ 76,000 የሚደርሱት ትውልደ ኢትዮጵያ እንደሆኑ ተናግረዋል። አያይዘውም ትውልደ ኢትዮጵያውያን ቤተ እስራኤላውያኑ ጥቃቱ በደረሰበት አካባቢ በብዛት ይኖራሉ ያሉት አምባሳደር ተስፋዬ እነርሱን ጨምሮ ኢትዮጵያውያን ዜጎች ያሉበት ሁኔታና በጥቃቱ የደረሰባቸውን አስመልክቶ የተሟላ መረጃ ባለመኖሩ አሁን ላይ ማወቅ እንደማይቻል ገልጸዋል።
አሁን ባለው ሁኔታ ምን ያህል ኢትዮጵያዊ ጉዳት ደርሶበታል እንደዚህ የሚለውን ነገር የተሟላ መረጃ የለንም። ማግኘትም የሚቻልበት ሁኔታ ላይ አይደለም ያለው። በአጠቃላይ እንግዲህ ጉዳቶች ሊደርሱ እንደሚችሉ በነገራችን ላይ ቅድም ያልኩት የቤተ እስራኤላውያን ብቻ ሳይሆን በውል ቁጥራቸው ያው አነስተኛ ቢሆንም ቤተ እስራኤላዊ ያልሆኑ ኢትዮጵያውያንም በተለያየ መንገድ መጥተው እዚህ የሚኖሩ እንዳሉ ይታወቃል ማለት ነው። ቁጥራቸው አነስተኛ ቢሆንም በአብዛኛው እንግዲህ በዚህ ወደ ጋዛ አካባቢ ችግር ወደ ተከተተበት አካባቢ ባሉ ከተሞች የሚኖሩት እነዚህ ቤተ እስራኤላውያን ናቸው። ቤተ እስራኤላዊ ያልሆኑ ወይም ዜግነታቸው እስራኤል ያልሆኑ ኢትዮጵያውያን ብዙ የተጎዱበት ሁኔታ አለ ብለን አንገምትም። ምክንያቱም አብዛኞቹ የሚኖሩት ቴላቪቭ ከተማና ኢየሩሳሌም ከተማ ነው ያሉት። እዚህ አካባቢ የደረሰ የከፋ ጉዳት የለም። በዚህ አይነት አጠቃላይ ሁኔታ በኢትዮጵያውያን ላይ ጉዳት ደርሷል ብሎ ለማለት የሚቻልበት አይነት አይደለም አጠቃላይ ሁኔታውን ስንወስደው። ቤተ እስራኤላውያኑ ግን ቅድም እንዳልኩት ከዚህ ቴድሮስ ከሚባለው ከጋዛ ጥግ ካለች ከተማ ጀምሮ አሽዶድ፣ አሽቀሎን ምናምን የሚሏቸው የሮኬት ጥቃቱ የበረታባቸው አካባቢ ይኖራሉ እና ምናልባትም ጥቃትም ደርሶባቸው ሊሆን ይችላል። እንገምታለን። እንደዛ ተለይቶ አሁን ባለው ሁኔታ ባይታወቅም ግምታችን እንደዛ ነው።
ባለፉት 3 ቀናት በደረሱ ጥቃቶች የተገደሉና ታግተው ተወስደዋል በተባሉ ቤተ እስራኤላውያን ወታደሮችም ሆነ ሲቪሎችን አስመልክቶ እስካሁን ከጥርጣሬ ባለፈ የተረጋገጠ መረጃ ለመኖሩን በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ ተናግረዋል። ኢትዮጵያ ከእስራኤል ጋር ዘመናትን ያስቆጠረ ታሪካዊ ግንኙነት እንዳላት ያወሱት አምባሳደሩ ለየትኛውም አካል ሳትወግን ግጭቱ በሰላማዊ መንገድ እንዲፈታ ፍላጎቷ እንደሆነም ገልጸዋል።
እንግዲህ ኢትዮጵያ የምትታወቀው ጸረ ሽብርን ነው። ፍላጎትን በሽብር በኃይል በማሸበር የመፈጸም ድርጊት ትቃወማለች ሀገራችን። ይሄ በፍጹም መሆን የለበትም የሚል ነው። ከዛ ባሻገር ሁልጊዜም ሰላም ነው ጥሩ። የፖለቲካ ቅሬታ ወይም የምን ቅሬታም ካለ ምንም ካለ ሊፈታ የሚችለው በሰላማዊ መንገድ ነው የሚል ኢትዮጵያ ሁልጊዜ የምትታወቅበት አቋሟ ነው ማለት ነው። ከዚህ አኳያ ከእስራኤል ጋርም ያለው ግንኙነት ሆነ ከወዳጅ የአረብ ሀገሮች ጋር የሚኖረው ግንኙነት በዚሁ ተጠናክሮ የሚቀጥል ይሆናል ብለን ነው የምናስበው። ለዛ ነው የምንሰራውም ያለ ኢትዮጵያን የተለየ ተጽዕኖን እንዲያርፍባት የሚያደርግ ነገር የለም። ምክንያቱም ኢትዮጵያ አንደኛውን ወገን ደግፋ ሌላኛውን ወገን ተቃውማ አይደለም እየሰራች ያለችው፣ ለዚህ ወዳጅነትን ነው እያራመደች ያለችው እና ይሄ ለኢትዮጵያ በተለየ ሊያመጣባት የሚችል ተጽዕኖ የለም።
ከጉዳዩ ጋር በተያያዘ በአሁኑ ወቅት በእስራኤል የሚገኘው ኤምባሲ በስራ ላይ እንደሚገኝ የገለጹት አምባሳደር ተስፋዬ ይታይ ኢትዮጵያውያን ዜጎችም ማንኛውም ድጋፍና እርዳታ ከፈለጉ በአካልና በማንኛውም የማህበራዊ ትስስር አማራጭ የኤምባሲውን ሰራተኞች ማግኘት እንደሚችሉም አረጋግጠዋል። ለአሜሪካ ድምጽ አስማማየ ነው ከዋሽንግተን ዲሲ።
በእስራኤልና በጋዛ ጦርነት ዙሪያ የተጠናቀሩት ዘገባዎቻችን እንደቀጠሉ ናቸው። እስራኤላውያንና ፍልስጤማውያን ዋሽንግተን ክፍለ ግዛት ውስጥ የተቃውሞ ሰልፎችን አካሂደዋል። በዩናይትድ ስቴትስ የዋሽንግተን ክፍለ ግዛት ነዋሪ የሆኑ እስራኤላውያንና ፍልስጤማውያን ጎራ የለዩ የተቃውሞ ሰልፎችን እያካሄዱ ባሉበት በአሁኑ ወቅት በማህበረሰቦቹ መካከል እየታየ ያለው ውጥረት እያየለ መምጣቱ ተዘግቧል። ናታሻ ሞዝጎቪያ ከክሪክላንድ ከተማ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ትላንት እሁድ ከዋሽንግተን ክፍለ ግዛቷ የኪርክላንድ ከተማ በየፊናቸው የኔ ያሉትን ይዘው የወጡት የሁለቱ ጎራ ሰልፈኞች ተፋጠዋል። እስራኤላውያኑ ከትላንት በስቲያ ቅዳሜ ረፋዱ ላይ አገራቸው ውስጥ የተፈጸመውን ጥቃት ተከትሎ እስራኤል ከሐማስ ጋር የገጠመችውን ጦርነት ለመደገፍ ነው አደባባይ የወጡት። የፍልስጤም ደጋፊ ሰልፈኞች በበኩላቸው ለጋዛ ያላቸውን ድጋፍና የፍልስጤም ራስን የመከላከል መብት ያሉትን ለመግለጽ መሆኑን ይናገራሉ። እስራኤላውያኑ ሰልፈኞች ታዲያ አሸባሪዎችን ይደግፋሉ ሲሉ ወንጅለዋቸዋል። እናም ውጥረቱ እየናረ መጣ። ልክ እንደነሱ ናቸው፣ ልክ እንደነሱ ሲሉ ጥቃቱን ካደረሱት አይለዩም ብለዋቸዋል። የአካባቢው ፖሊሶች አድማ በታኝ ጥይቶችንና አስለቃሽ ጭስ በመተኮስ ግብ ግብ ውስጥ ገብተው የነበሩትን ወገኖች እንዲበተኑ በማድረጋቸው ሁለቱም ወገኖች ከመንገዱ ማዶ ለማዶ ሆነው በየፊናቸው የያዙትን ሰልፍ ለመቀጠል ተገደዋል። በሁሉም ስፍራ ፍልስጤም ነፃ መውጣቷ አይቀሬ ነው የሚል መፈክር ያሰማሉ ፍልስጤማውያኑ። እስራኤላውያኑ ሰልፈኞች በበኩላቸው አቲግቫ የተሰኘውን የአገራቸውን የሕዝብ መዝሙር መዘመር ቀጥለዋል። በተጨማሪም ፍልስጤማውያኑ ሁሉም ፍልስጤማውያን እስረኞች እንዲለቀቁ የሚጠይቁ መፈክሮችን እያሳዩና ዩናይትድ ስቴትስ ለእስራኤል የምትሰጠውን ወታደራዊ እርዳታ በመቃወም ድምፃቸውን አሰምተዋል። እስራኤልን ለመደገፍ የወጡት ደግሞ የአገራቸውንና የዩናይትድ ስቴትስን ባንዲራዎች እያውለበለቡ ሐማስ ባደረሰው ጥቃት ሰለባ የሆኑ ዜጎችን ምስሎች የያዙ ፖስተሮችን አሳይተዋል። አንዳንዶቹም ሆን ብለው ቤተሰቦችን በሙሉ የገደሉና አግተው የሚወሰዱትን በአደባባይ የሚደግፉ ሰዎች እዚህ ዩናይትድ ስቴትስ ውስጥ ማየታችን በእጅጉ አስደንግጦናል ይላሉ።
እኛን ማጥፋት ነው ፍላጎታቸው። ሞታችንን ነው የሚሹት። ሰላም አይፈልጉም፣ ጨርሶ አይፈልጉም። ይህንን ጥቃት ለማድረስ ከበርካታ ወራት አንስተው ሲያውጠነጥኑ ቆይተዋል። ይህንን ጊዜ ሲጠባበቁ ነበር። ከ800 በላይ ሰዎች ተገድለዋል። 200 ሰዎች ታግተው ተወስደዋል። ከነኚህም ውስጥ አረጋውያን፣ ሕፃናትና ሴቶችም አሉባቸው።
ኦፌክ ባሻሪ እስራኤልን ለመደገፍ በሚካሄዱት በእነኚህ ህዝባዊ ትዕይንቶች በመሳተፍ በአደጋው ክፉኛ የተረበሸው ማህበረሰባቸውን እንዳይናጋ ለማድረግ ይረዳል ብለው እንደሚያምኑም ገልጠዋል።
ከፍተኛ የሐዘን ስሜት አድሮብኛል። ከቤተሰቤና ከጓደኞቼ ርቄ ካለሁበት ከዚህ ሆኜ ማድረግ የምችለው ይህን ብቻ ሆኖ ይሰማኛል። በሐማስ የተያዙ ቤተሰቦች አሉ። በሰራዊት ውስጥ ያሉ ጓደኞቻችን በሙሉ አሁን ደህና ናቸው፣ በመዝመት ላይ ናቸው። እናም እጅግ የተቃወሰ ሁኔታ ነው ያለው። እየሆነ ያለው ነገር በሙሉ በእጅጉ የተቃወሰ ነው።
1948ን ማየት እንሻለን እያሉ ነው የዘመሩት ከመንገዱ ከወዲያኛው ማዶ ያሉት ፍልስጤማውያን። ከነኚህ የፍልስጤም ደጋፊ ሰልፈኞች መካከል አንዱ አሚን ኦዴህ በበኩላቸው ብጥብጡ የጀመረው በቅዳሜው ጥቃት አይደለም ባይ ናቸው።
እዚህ የመጣነው በጋዛ ሰርጥ ላሉ ወገኖቻችን ድጋፋችንን ለማሳየት ነው። ያለፉት 17 ዓመታት በብርቱ ከበባ ውስጥ ነው የኖሩት። ማንም በየትኛውም በኩል ያሉ ሰላማዊ ሰዎች ሲጠቁ ማየት አይፈልግም። ስለሆነም ለሕዝቡ መግለጽ የምንፈልገው ሕዝባችንን ሲያግቱ መቆየታቸውን ነው። 7000 ፍልስጤማውያን ናቸው በእስራኤል እስር ቤቶች ውስጥ ታስረው የሚገኙት። በመሆኑም ይሄ ትናንት እንደጀመረ ነገር ማየት አንችልም። በ1948 ነው የጀመረው። ባለፈው ቅዳሜና እሁድ ሳይሆን ከ75 ዓመታት በፊት ነው የጀመረው።
ከሁለት ሰዓታት በኋላም ሁለቱም ሰልፎች በሰላም ተበትነዋል።
ከእስራኤልና ጋዛ ዘገባዎች ወጣ ብለን ወደ ሀገር ውስጥ ወሬዎች ስንመለስ ዘላቂ ሰላምን ለማረጋገጥ መስራት የዚህ ዓመት የመንግስት ዋና ተግባር ነው ሲሉ ፕሬዚዳንት ሳህለወርቅ ዘውዴ ገለጹ። ፕሬዚዳንቷ ዛሬ መስከረም 28 በተካሄደው በ6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 3ኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ የፌዴራል መንግስቱን ዓመታዊ እቅድ በንባብ አቅርበዋል። በዚህ ወቅት አብዛኞቻችን ዘንድ ቅቡልነት ያለው ሀገረ መንግስት ማጽናት አቅቶናል ሲሉ የሀገሪቱን ወቅታዊ ችግር አሳሳቢነት ያነሱት ፕሬዚዳንቷ ለግጭቶች የሰላም አማራጮችን መጠቀም እንደሚያስፈልግ ተናግረዋል። መንግስት ከማንኛውም ወገን ጋር ለመነጋገር ዝግጁ እንደሆነም ጠቁመዋል። ኬኔዲ አባተን የተከታተለው።
ፕሬዝደንት ሳህለወርቅ ዘውዴ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ባደረጉት ንግግር ኢትዮጵያውያን በታሪክ በርካታ ችግሮችን በጋራ በመጋፈጥ ህልውናችንን አስጠብቀናል፣ ለሌሎችም ተምሳሌት የሚሆን ታሪክ ሰርተናል ካሉ በኋላ ሆኖም ግን ክፍፍልና ጦርነት የአገሪቱ ፈተና ሆነው መቀጠላቸውን ተናግረዋል።
ሁላችንንም ሊያግባባ የሚችል ሀገራዊ ትምህርት መፍጠር አቅቶናል። ሁላችንንም ሊያሰባስብ የሚችል ትርክት መገንባት ተስኖናል። በአብዛኞቻችን ዘንድ ቅቡልነት ያለው ሀገረ መንግስት ማጽናት አቅቶናል። እርስ በርስ ተከፋፍለን ልዩነቶችንም ማቻቻል አቅቶን ወደ እርስ በርስ ግጭትና ጦርነት በመግባት እንደ ሀገር የማይተካ ዋጋ ከፍለናል። አሁንም እየከፈልን እንገኛለን።
ዘላቂ ሀገራዊ ሰላምን ማረጋገጥ የተያዘው ዓመት የመንግስት ዋና ትኩረት መሆኑንም የገለጹት ፕሬዝደንቷ መንግስት ከማንኛውም ወገን ጋር ለመነጋገር ዝግጁ እንደሆነም ጠቁመዋል።
የህገ በላይነትን ማረጋገጥና የሰላም መንገዶችን አሟጦ መጠቀም እንዲሁም ዘላቂ ሀገራዊ ሰላምን ለማረጋገጥ መስራት የዚህ ዓመት የመንግስት ዋና ተግባር ይሆናል። የህገ በላይነት ሲባል ህገ መንግስቱና ህገ መንግስታዊ ስርዓቱን በማስጠበቅ ዜጎችን የሰላምና ደህንነት በማረጋገጥ ኃይልን በመጠቀም ብቸኛ ባለቤት የመንግስት የህግ አስከባሪ ተቋማት ብቻ መሆናቸውን ማረጋገጥ ነው። የሰላም በር ሁልጊዜም ክፍት ነው። በተናጠልም ይሁን በጋራ በሰላማዊ መንገድ ከማንኛውም ወገን ጋር ለመነጋገር መንግስት ሁልጊዜም ዝግጁ ነው።
በሌላ በኩል መንግስት ለሰላም ንግግር ዝግጁ መሆኑን በተደጋጋሚ ቢያሳውቅም ተግባራዊ እርምጃ ከመውሰድ አንጻር ግን ውስንነቶች እንዳሉበት በመግለጽ የሚተቹ አካላት አሉ። በርካታ ውድመት ያስከተለው የሰሜን ኢትዮጵያው ጦርነት በንግግር መፈታቱን፣ ለግጭቶች ዘላቂ መፍትሄ የሚያመጣው ንግግር ስለመሆኑ በማሳያነት ያነሱት ፕሬዝደንት ሳህለወርቅ በበኩላቸው አሁንም ላሉት ግጭቶች የሰላም አማራጭ እንዲተገበር አሳስበዋል። ለአገሪቱ የቆዩና ውስብስብ ችግሮች እልባት ከማምጣት አንጻር በአገሪቱ የምክክር ኮሚሽን ላይ ያላቸውን እምነትም አብራርተዋል።
በየትኛውም አካባቢ የሚፈጠሩ አለመረጋጋቶችና ግጭቶችን በማቆም የሰላም አማራጮችን ከመጠቀም ውጪ የተሻለ አማራጭ እንደሌለን መገንዘብ ይኖርብናል። ያደሩና ለዘመናት የነበሩ የሐሳብ ልዩነቶችን ለማስታረቅና ለማቀራረብ ብሎም ወደ ተሻለ መግባባት እንዲወስደን ሀገራዊ የምክክር ኮሚሽን አቋቁመናል። ምክክሩ ያጠፋናቸውን ለማረም፣ ያልተግባባነውን ለማግባባት፣ የተሰበረውን ለመጠገን፣ የተጣመመውን ለማቃናት፣ የተራራቀውን ለማቀራረብ፣ ዳርና ዳር ያለውን ወደ መሀል ለማምጣትና ለሁላችንም የምትሆን ሀገር ለመገንባት ሁላችንም ተግባብተን እና ተማምነን መሰረት የምንጥልበት ታሪካዊ አጋጣሚ ነው።
ሀገራዊ የምክክር ኮሚሽኑ የዝግጅት ምዕራፉን አጠናቆ በዚህ ዓመት ወደ ምክክር ምዕራፍ እንደሚሸጋገርም ገልጸዋል። በሀገራዊ ምክክር ኮሚሽኑ ላይ ተስፋ የጣሉ በርካታ አካላት እንዳሉ ሁሉ የገለልተኝነት ጥያቄዎችን በማንሳት በኮሚሽኑ ውጤታማነት ላይ ጥርጣሬ እንዳላቸው የሚገልጹም አሉ። ይሁን እንጂ ስራቸውን በገለልተኝነት እንደሚያከናውኑ የኮሚሽኑ አባላት በተደጋጋሚ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ደግሞ በአማራ ክልል በሰሜን ወሎ ዞን ቆቦ ወረዳ ባለፈው ማክሰኞ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በድጋሚ ባገረሸው ግጭት የሰዎች ሕይወት እንዳለፈ ተገለጸ። የአካባቢው የአይን እማኞች ለአሜሪካ ድምጽ እንደገለጹት ግጭቱን ተከትሎ ከትላንት በስቲያ ቅዳሜ ጀምሮ የንግድ ቤቶችና የመንግስት መስሪያ ቤቶች እስከ ዛሬ ሰኞ ድረስ እንደተዘጉ ናቸው። በሌላ በኩል በክልሉ በምዕራብና ምስራቅ ጎጃም ዞኖች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት ተቋርጠው የነበሩ የስልክ አገልግሎቶች ካለፈው ቅዳሜ እኩለ ሌሊት ጀምሮ እንደተከፈቱ የአካባቢው ነዋሪዎች ተናግረዋል። የስልክ አገልግሎቱ ለሶስት ሳምንት ተቋርጦ እንደቆየ የገለጹት ነዋሪዎቹ በከተሞቹ የባለ ሶስት እግር ባጃጅ ውጪ የታክሲም ሆነ የአገር አቋራጭ የትራንስፖርት አገልግሎት እንዳልተጀመረ ገልጸዋል። ዛሬ ሰኞ በተካሄደው ስድስተኛው የሁለቱ ምክር ቤቶች የሶስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ ንግግር ያደረጉት ፕሬዚዳንት ሳህለወርቅ ዘውዴ በአማራ ክልል ያለውን ግጭት በቀጥታ ባይጠቅሱም ልዩነቶችን በሰላም መፍታት እንደሚገባ አስረድተዋል። አስቴር ምስጋናው ዝርዝር አላት።
በሰሜን ወሎ ዞን በቆቦ ከተማና በዙሪያው ካለፈው ሳምንት አርብ ሌሊት ጀምሮ እስከ ቅዳሜ ረፋዱ የዘለቀ የተኩስ ልውውጥ በመከላከያ ኃይልና በፋኖ ታጣቂዎች መካከል እንደተደረገ ለደህንነቴ ሲባል ስሜ አይጠቀስ ያሉ የከተማው ነዋሪ ለአሜሪካ ድምጽ ገልጸዋል።
አርብ ሌሊት እስከ ቅዳሜ ረፋዱ 5 ሰዓት ድረስ ባለው ጊዜ ከባድ መሳሪያውም ምንም ተተኳሹ ከተማውን ጩኸት በጩኸት አድርጎት ነው ያደረው ማለት ይቻላል። ከፍተኛ ተኩስ ነበረ። ህብረተሰቡ የተለመደው ጭንቀት ውስጥ ነው ያደረው። ከዛ በኋላ ቅዳሜ ሙሉ ቀን ማለት ይቻላል ከተማው ውስጥ ያለው ሁኔታ በቃ ተስፋ መቁረጥ እንደተለመደው ነው። በቃ ተሽከርካሪዎች ቁመዋል፣ ተቋማቱ ተዘግተዋል። ቢሮዎች ቀድሞም ተዘግተው የቆዩ ቢሆንም አልፎ አልፎ የተከፈቱ አንዳንድ ቢሮዎችም ዝግ ነው። ህብረተሰቡ ከፍተኛ ጭንቀት ውስጥ ነው የከረሙ። ችግሩን የሚያባባሰው ነገር ስልክ በመጥፋት ሌላ ሰፈር ያሉ ቤተሰቦች፣ ጓደኛሞች መገናኘት ስላልቻሉ ጭንቀቱን ከፍተኛ አድርጎት ነው የነበረው። ከነጋም በኋላ ሰውም ከቦታ ቦታ መንቀሳቀስ አልቻለም። ፋኖ ተዋጊዎችም በግልጽ ከተማ ውስጥ ገብተው ነበረ።
በተኩስ ልውውጡ ከተዋጊዎቹ ወገን የደረሰውን ጉዳት ማወቅ ባይቻልም ህይወታቸው ያለፈ የከተማዋ ነዋሪዎች እንዳሉ አስተያየት ሰጪው ጠቁመዋል። አስተያየት ሰጪው የጠቀሱትን የሟቾች ቁጥር ከአካባቢው መንግስታዊ መዋቅር ለማጣራት ብንሞክርም የአካባቢው መዋቅር በስራ ላይ ባለመሆኑ ሳይሳካልን ቀርቷል። ሌላው የከተማዋ ነዋሪም ጉዳት የደረሰባቸው ሰላማዊ ሰዎች ወደ መንግስት የሕክምና ጣቢያዎች ሄደው ለመታከም ፍርሃት እንዳደረባቸው አስታውቀዋል።
ትንሽ ሪስክ የቀነሰው ሌሊት ላይ ስለነበረ ተወሰነ ጉዳት ቀንሷን። ያው እንግዲህ ያለው ሌላው መሸበሩ ምናምን እንደሆነ እንጂ ሆስፒታል እንጃ ጤና ጣቢያ ሄደን ነበረ። የቁስለኞች ሞተ ምናምን አይተናል። ከዛ ውጭ ሌላ የለም። ሲቪሊያን ወደ መንግስት ተቋም ያውስማ ይፈራል። ያው ፍራቸውም ሁሉም ነገር ስለሚኖር ምክንያቱም ያው በየሌላውም በምኑም ስለሚያወሩ ቆስለስ ሲያገኙ ዴታ ያው
ፋኖ እያሉ የግለሰብ ክሊኒክ ላይ ነው የሚታከመው የተመታ ወይም ከቻለ ወደ አላማጣ ይዞ ነው የሚሄደው።
ይህ በእንዲህ እንዳለ ከምስራቃዊው የአማራ ክልል ወደ አዲስ አበባ እንዳይገቡ በኦሮሚያ ክልል የጸጥታ ኃይሎች ተከለከልን ያሉ መንገደኞችን ቅሬታ መዘገባችን ይታወሳል። ከትላንት ጀምሮ ደግሞ ተሳፋሪዎቹ ያለምንም ችግር ወደ አዲስ አበባ እየገቡ እንደሆነ ከተሽከርካሪ ማህበራት ለማወቅ ችለናል። በአማራ ክልል ያለውን ግጭትና አለመረጋጋት በቀጥታ ያልጠቀሱት ፕሬዚዳንት ሳህለወርቅ ዘውዴ ልዩነቶችን በሰላም መፍታት እንደሚገባ አስረድተዋል። ፕሬዚዳንቷ በስድስተኛው የሁለቱ ምክር ቤቶች ሶስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ላይ ባደረጉት ንግግር ማንኛውንም አይነት ልዩነት በመነጋገር መፍታት ስለሚያስፈልግ መንግስት ያለ ቅድመ ሁኔታ ለመወያየት ጥሪ ማቅረቡን አውስተዋል። በሌላ በኩል በምዕራብና በምስራቅ ጎጃም ዞኖች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት ተቋርጠው የነበሩ የስልክ አገልግሎቶች ካለፈው ሳምንት ቅዳሜ እኩለ ሌሊት ጀምሮ እንደቀጠሉ የአካባቢው ነዋሪዎች ተናግረዋል። ስማቸው ቢጠቀስ ጉዳት ሊደርስብኝ ይችላል ያሉ የደብረ ማርቆስ ከተማ ነዋሪ ከመስከረም ወር መጀመሪያ ሳምንት ጀምሮ የስልክ አገልግሎት ተቋርጦ እንደቆየ ገልጸው ከትናንት በስቲያ ቅዳሜ ሌሊት ጀምሮ አገልግሎቱ እንደተመለሰ ተናግረዋል።
ስልኩ የተቋረጠው መስከረም 9 ቀን ወደ 4 ሰዓት አካባቢ ተከታታይ 3 ቀን ግያ ስለነበር ከፋኖ ጋር በዛን ዕለት ወደ 4 ሰዓት ተኩል አካባቢ ጠፋ። በቃ ሌሊት መጥቷል። በ18 ቀን ዘግቷል ማለት ነው። ትራንስፖርትም ያው የተቋረጠ ነው። እንቅስቃሴ አጠቃላይ የለም። ባጃጆች የተወሰኑ ይንቀሳቀሳሉ እንጂ በተረፈ ሱቅም በከፊል አይሰራም። ባንክም ግማሽ ቀን ይሰራል። አንዳንዴም ወደ አሁኑ ይዘጉታል። ምክንያቱም ያለው ሁኔታ እንኳ ኢንፎርሜሽን ለመቀያየር የአገር ስልክ ያስፈልጋል። ሰው ሞቶም ቅበሩ ለማለት እኮ በፍጹም አልተቻለም እና በስልክ ላይ ያለው ተጽዕኖ በጣም ከባድ ነው። ብዙ ሰውም ያስቆጣ ጉዳይ ነው። እንቅስቃሴዎች በዚህ ላይ ስለሌሉ ገደብ በየቤቱ ውስጥ ስለሆነ የኮሚኒኬሽን ግልጋሎት በመቋረጡ በጣም ሰው ሁሉ አዝኗል እና ከባድ ነበር።
ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁን የደብረ ማርቆስ ከተማ ነዋሪም ተመሳሳይ ሀሳብ ሰንዝረዋል።
ጉዳቱ ነው የሚባል አይደለም፣ በጣም ከፍተኛ ነው። ምክንያቱም በአካለ ስልክ ምንም አይነት እንቅስቃሴ ማድረግም መንቀሳቀስም አይቻልም። ወቅቱም ጦርነት ስለሆነ ቤተሰብ መጠየቅ ምን ማለት በጣም አስቸጋሪ ነበር። ያው ሌሊት 6 ሰዓት አካባቢ ጀምሮ ለቀቁት። ቢያንስ በዚህ በመገናኘቱ በጣም ደስተኛ ነው። አሁን ማህበረሰባችን
የት አካባቢ እርስዎ ደውለዋል?
ደመጫ ደውያለሁ፣ ደብረ ኤልያስ ከተማው። ስልክ በመዘጋቱ ብቻ ሳይሆን ያው ምንም አይነት እንቅስቃሴ የለም ማለት ይቻላል። ምክንያቱም ትራንስፖርት የለም፣ ገበያ መገበያየት የለም፣ ሁሉም ነገር ዝግ ነው። የጸጥታ ኃይሎች ብቻ ነው የሚንቀሳቀሱት በብዛት።
ከሶስት ሳምንት በፊት የቤተሰቦቹን ደህንነት በስልክ ደውሎ ለመጠየቅ መቸገሩን ለአሜሪካ ድምፅ አስተያየቱን ሰጥቶ የነበረው የባህር ዳር ከተማ ነዋሪው አቶ ሰለሞን ታሪኩ የስልክ አገልግሎቱ በመጀመሩ ትናንት እሁድ በምዕራብና ምስራቅ ጎጃም ዞኖች የሚገኙ ዘመዶቹን ደውሎ ማነጋገሩን ገልጾልናል።
ሰላም ማርቆስ ጅጋ ደውዬ ዞሙሉ በኩሉ ኔትወርክ ተስፋት ማስቦቻችንንም አግኝተናል። ሙሉ ከባህር ዳሮች ተዘግነባስነሰላም
ሌላው ለደህንነቱ ስለሚሰጋ ስሙ እንዳይጠቀስ የጠየቀ የደንበጫ ከተማ ነዋሪም ስልኩ በመቋረጡ ምክንያት በከተማው በሸቀጦች ላይ ከፍተኛ የሆነ የዋጋ ጭማሪ እንደተከሰተ አመልክቷል።
አሁን የዋጋ ጭማሪም አንዳንድ ነገር እንደ ነገሮች ይጨምራሉ። ምክንያቱም ምንም እንኳን እንትን የለም አሁን እስካሁን በማቆኒ እስከ ቡሬ እስከ ደብረ ማርቆስ ባለው ክፍት እንደሆነ ተበጥተዶ እያሉ የእኛ ተዘግቶ የነበረ ከቲሊሊ እስከ ማርቆስ ድረስ ነው፣ እሱ ተከፍቷል።
ሰሞኑን በወቅታዊ ሁኔታ ዙሪያ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ካለፈው ሐምሌ ወር 2015 ዓ.ም መጨረሻ ጀምሮ በተፈጠረው የጸጥታ መደፍረስ ክልሉ በአስቸጋሪ ሁኔታ ውስጥ መቀጠሉን ገልጸዋል። የክልሉ መንግስት በችግሮች ላይ ጥልቅ ግምገማ ማድረጉንና ይህንም ተከትሎ የፖለቲካ አመራሩና የጸጥታ ኃይሉ ከቀበሌ እስከ ክልል ድረስ በአዲስ መልክ ማዋቀሩን ፕሬዚዳንቱ አቶ አረጋ ከበደ እንደገለጹ በአማራ ክልል መንግስት የሚደገፈው የበኩር ጋዜጣ ድረገጽ አስነብቧል። ለአሜሪካ ድምጽ አስቴር ምስጋናው።
ከአሜሪካ ድምፅ የሚተላለፉት ዝግጅቶቻችን እንደቀጠሉ ናቸው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ።
ሐማስ በእስራኤል ላይ ያደረሰውን ድንገተኛና መጠነ ሰፊ ጥቃት ለመመከት የእስራኤል ጦር በጋዛ ዙሪያ በአስር ሺዎች የሚቆጠሩ ወታደሮችን ማሰማራቱን ያስታወቀ ሲሆን 2.3 ሚሊዮን ፍልስጤማውያን በሚኖርባት ጠባብ ሰርጥ እስራኤል ከፍተኛ መጠን ያለው ጥቃት ልታደርስ ትችላለች የሚለው ስጋትም እያየለ መጥቷል። ይህ በእስራኤልና በጋዛ መካከል የተከፈተው ጦርነት በዓለም የጸጥታ ሁኔታ ላይ በተለይ ደግሞ በኢትዮጵያ ላይ ምን አይነት ተጽዕኖ ይኖረዋል ስንል በሞርጋን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያን አነጋግረናቸዋል። ፕሮፌሰር ጌታቸው በጣም ነው የማመሰግነው። እንግዲህ ሐማስ ቅዳሜ ዕለት በእስራኤል ላይ ድንገተኛና ያልተጠበቀ እንዲሁም ደግሞ ባለፉት 50 ዓመታት ውስጥ ታይቶ የማያውቅ ከፍተኛ ጥቃት ማድረሱ ነው የተገለጸው እና ይሄ እንዴት ሊሆን ቻለ? ይህን አይነት ከፍተኛ ጥቃት በአሁኑ ሰዓት የፈጸሙበት ምክንያት ምንድን ነው?
ይህ ጥቃት የተፈጸመው ከፍልስጤሞቹ ወጣ ብሎ ሐማስ በሚባለው አክራሪ ኃይል ነው። ይህ ሐማስ በጎረቤት ሀገራትም እንደ ግብፅም ሆነ በእስራኤልም፣ በአሜሪካ፣ በአውሮፓን ህብረት በእነዚህ ሁሉ አሸባሪ ተብሎ የተሰየመ ኃይል ነው። ግንኙነቱም ደግሞ እንደዚሁ አሸባሪ ከሚባለው ህዝቡላ ከሚባለው ደቡብ ዮርዳኖስ ውስጥ ከሚንቀሳቀስ ኃይል ጋር ነው። እነኚህ ሁሉ ዋና አንድ የሚያደርጋቸው እስራኤል እዛ ቦታ መፈጠር የለባትም፣ መኖር የለባትም። በአንጻሩ ደግሞ በጣም መጥፎ የሚያደርገው በእስራኤልም በኩል ደግሞ እንደዚሁ አክራሪ የሆኑ ሃይማኖተኞች አሉ። እነሱም ደግሞ እንደዚሁ እዚህ አካባቢ ፍልስጤሞች መኖር የለባቸውም፣ እንዲያውም መነሳት አለባቸው። ተነስቶ ወዴት እንደሚሄደው አላውቅም፣ መነሳት አለባቸው የሚሉ በሁለቱም በኩል ጠርዝ የረገጡ አመለካከቶች አሉ።
ፍልስጤም እንደ ሀገር ሉዓላዊነቷ ተጠብቆ ሀገር የሆነች መመስረት አለመቻሏ ለእንደዚህ አይነት ጽንፍ ለረገጡ ታጣቂዎች እና ጥቃቶች አስተዋጽኦ አድርጓል ይላሉ።
አሁን ምክንያቱም ብዙ ሁሉም ነገር እኮ በጦርነት አይፈታም፣ በዲፕሎማሲ ነው የሚፈታው በመጨረሻ ላይ። እና ይህንን ዲፕሎማሲ ደግሞ የሚያራምደው የአሁኑ መንግስት፣ የነተንያሁ መንግስት የተከበበውና የተያዘው ጽንፍ በረገጡ አክራሪ ሃይማኖተኞች ጋር ነው። እንደዚሁም ደግሞ ምናልባት ክፍተት የፈጠረውም በአሁኑ ሁኔታ እናነሳለን ወደፊት፣ ብዙዎቹ የሞሳድ አካላት የነበሩ ተዋጊዎች የነበሩ አውሮፕላን አብራሪዎች የነበሩ ሁሉ ይህንን መንግስት የነተንያሁ መንግስት በመቃወም ከስራቸው ሁሉ ገለል ያሉ አሉ። ምናልባት ሞሳድ የሚባለው በዓለም የታወቀው ኃያሉ የስለላ መረብ ይህንን እንዴት እንዳላስተዋለው እና እንዳልደረሰበት በየሀገሩ ሄደው ብዙ ነገር ጉድ የሚያወጣ የሚያይ አካል እንዴት አድርጎ ይሄንን እንደሳተው ምናልባት እነዚህ አሁኑ ሁኔታ በአክራሪዎች መንግስቱ መያዙ የተንያሁ መንግስት በአክራሪዎች መያዙን ያንን የሚቃወሙ ዴሞክራት የሆኑ አማካይ የሆኑ ሴንትሪስት የሆኑ ኃይሎች ትንሽ ገሸሽ ብለው አንዳንዶቹም ደግሞ እንዲያውም ከእስራኤል መውጣት እንደጀመሩ ይቺ አገር ወደ ባሰበት ወደ አክራሪነት እየሄደች ነው እያሉ እየሰጉ ምናልባት ያ ሁሉ አይናቸውን ክልለዋቸው ይሆናል። የዚህ የስለላው አካሉ
በቀጠናው ላይም ትልቅ ተጽዕኖ እንደሚኖረው እየተሰጋ ያለ ጦርነት ነው እና ምናልባት ይሄ ደግሞ ከደህንነትም ከምጣኔ ሀብትም እንዲሁም ከዲፕሎማሲም አንጻር በኢትዮጵያና በአካባቢው ላይ በተለይ የሚያሳድረው ተጽዕኖ ይኖራል።
በጣም አንደኛ በእስራኤል ውስጥ ሁሉ ራሱ መጀመሪያ ራሳቸው መመርመር ይጀምራሉ እስራኤሎች። ምክንያቱም ያን ያህል የተወራለት ስለላ አካል እንዴት ይሄን እንዳመለጠ እንደገና መፈተሽ አለባቸው። የአካባቢውም የስለላ አካላት የሳውዲ ሆነ የግብፅም ሆነ የሌሎቹም ሁሉ እነዚህ ሁሉ ራሳቸው መመርመር አለባቸው። በዛ ላይም ደግሞ በዲፕሎማሲው በኩል ደግሞ ዲፕሎማቶቹ ምን ተፈጠረ፣ እንዴት እንደዚህ መጠነ ሰፊ የሆነ ጥቃት የተቀነባበረ በመንግስት ደረጃ ሳይሆን በአሸባሪ ደረጃ እንዴት ተፈጸመ ብለው መመርመርና መፈተሽ ብዙ የቤት ስራ ተሰጥቷቸዋል። በኢኮኖሚ በኩል ደግሞ ለምሳሌ አሁን ወደ እስራኤል የሚበሩ አውሮፕላኖች ብዙዎቹ አቁመዋል በጸጥታ ምክንያት። የሰው ከቦታ ቦታ መሄድ፣ የንግድ ተቋማት ሁሉ ይሰናከላሉ። አለፍ ብሎ ደግሞ እንዲያውም የዓለምንም ሁኔታ ሁሉ እንትን የኃይል አሰላለፍ ሁሉ ጥያቄ ውስጥ የሚያስገባ ነው። ለምሳሌ ሳውዲ
ወደ ዓለም የኃይል አሰላለፍ ከመሄዳችን በፊት አሁንም ኢትዮጵያና ከዛ አካባቢ ካለው ተጽዕኖ ጋር ያለውን ለመጨረስ በቤተ እስራኤል ኢትዮጵያ በሌሎችም ታሪካዊ ዳራዎች ምክንያት ኢትዮጵያና እስራኤል የጠበቀ ግንኙነት አላቸው። በሌላ በኩል ደግሞ ከአረብ ዓለሙም ጋር እንዲሁም ከሳውዲ አረቢያ ከአረብ ኤምሬትሶች ጋራ ኢትዮጵያ አሁንም ወዳጅነት አላት እና ይሄ ግጭት ወይም ይሄ ጦርነት ኢትዮጵያ ከእስራኤልና ከአካባቢው ጋር ካሏት ግንኙነቶች ቦታ ተጽዕኖ ያሳድራል ብለው ያስባሉ?
በጣም ያሳድራል። አንደኛ እስራኤልና ኢትዮጵያ ግንኙነታቸው አሁን የተጀመረ በአሁኑ መንግስት የተጀመረ ሳይሆን የዛሬ 75 ዓመት የተጀመረ ነው። በዛ ላይ ደግሞ የኢትዮጵያ አካል የሆኑ ቤተ እስራኤሎች እዛ ሄደዋል። ታሪካዊ አገራቸው ወደዛ ተመልሰዋል። በሌላ በኩል ደግሞ የዚህ ጠቅላይ ሚኒስትር አብይ ሁኔታ ከብዙ አረቦች ጋር የሚያደርገው ግንኙነት ኢትዮጵያ የሚያዋጣት መሀል መሀሉን መያዝ እና በመጨረሻ ከእውነት ጋር መቆም ነው። ግን ለኢትዮጵያ እንደ አገር የሚጠቅማት መሀሉን ይዛ ግን ለዲሞክራሲ ለሰብአዊ መብት መታገል እንዳለባት እውን መሆኑ መታወቅ አለበት።
ቅድም ወደ አነሱት ሀሳብ ልነሳ። በተለይ የዓለም አሰላለፍ እንግዲህ ጫፍና ጫፍ እየረገጠ ሄዷል። አሁን ባለው ጦርነት ምዕራባውያን የያዙት አቋም አለ፣ ሌሎች የአረብ ሀገሮች ለምሳሌ ኢራን የያዘችው አቋም አለ እና በጣም ከፍተኛ ቁጣም አለ እና ወዴት የሚያመራ ይመስሎታል ይሄ ሁኔታ? በተለይ አሁን የእስራኤል ጠቅላይ ሚኒስትር ጋዛ እንዲከበብ፣ ለጋዛ የሚሄድ ማንኛውም ምግብም መብራትም የመሳሰሉት እንዲቋረጥ የሚልም ንግግር ተናግረዋል እና ይሄ ወዴት የሚያመራ ግጭት ነው የሚሆነው?
ይህ ጦርነት በአንድ የሚያበቃ አይደለም። እስራኤልም ደግሞ ቁጭ ብላ አታይም። ብዙ የምትቃጣው ነገር አለ ኢራን ላይ። የኢራንን የአቶሚክ ኃይል ለማጥፋት ብዙ ጊዜ ሙከራ አድርጋለች። አሁን ዳራው እየሰፋ ሄዶ እንዲያውም አንድ ቀን እስራኤል አጸፋ የአውሮፕላን እና የልዩ ልዩ ጦር መሳሪያ ኢራን ላይ ልታዘንብ ትችላለች ብዬ አስባለሁ። በዚያ እንግዲህ የአገሩ አሰላለፍ ሁሉ እየተቀያየረ እንደገና ሊበወዝ ይችላል እና ይህ በቀላሉ የሚያልቅ ጦርነት አይደለም። ብዙ ሰው የሚያልቅበት ነው እና የዓለምን ፖለቲካ ሁሉ እንደገና እንደ ኦክቶበር እንደተባለው የሚያናጋ መስሎ ይታየኛል።
የዲፕሎማሲ ወይም የድርድር ተስፋ አለ?
ይኖራል። አገሮች ይጣላሉ እኮ፣ ግን በስሩ ደግሞ ይወያያሉ። ለምሳሌ ቁስለኛ እንዴት እንደሚለዋወጡ፣ ምርኮኛ እንዴት እንደሚለዋወጡ በሶስተኛው አካል በሶስተኛው አገር መንገድ እንትን ይላሉና የዓለም ግፊት ተደርጎ ሕግ መያዙ ቀርቶ ወደ መሀል መጥቶ ምክንያቱም መሀል ሁሉን ወደዱም አልወዱም ሁሉን የሚያሳትፍ ይሆናል። ሁሉም እንደፈለገው ጠርዝ ያዘው 100% ሊያገኝ አይችልም። የትም አገር የለም። እሰጥ አገባ አለ እና ወደ መሀል መጥቶ ይሄ ነገር በዲፕሎማሲ ሊፈታ ይችላል ብዬ ተስፋ አደርጋለሁ። ምክንያቱም ፖለቲካ ዋናው ችግርን መፍታት ነው ዋናው ቁማሩ እና ችግር የማይፈታበት ሁኔታ የለም። የትኛውም ችግር ይፈታል። ከዚህ የባሰ ችግር ተፈቷል። በሁለተኛው ዓለም ጦርነት ጊዜ ተፈቷል። በአንደኛው ዓለም ጦርነት ጊዜ ተፈቷል እና አሁንም ይህ ይፈታል ግን መንገዱ ረዥምና ቀመዝማዛ ሊሆን ይችላል።
በጣም ነው የማመሰግነው ፕሮፌሰር።
እኔም አመሰግናለሁ። እግዚአብሔር ይስጣችሁ። ሰላም ለሀገራችን፣ ሰላም ለአካባቢ ሁሉ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
በዝግጅቶቻችን ላይ ያላችሁን አስተያየቶች ወይም ቢካተቱ የምትሏቸውን ጉዳዮች ጥቆማ ለመስጠት በምን ታገኙናላችሁ የሚለውን ማስታወቂያ ነው ተከታትለን የተመለስነው። በዚሁ ዝግጅቶቻችንን እናጠናቅቃለን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማድረስ አትርሱ። በነገ ዕለት በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና እደሩ።